ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 8 2016 ዓ.ም ዝግጅታችን ጀመረ። በማህበራዊ ሚዲያዎች የሚለቀቁ የተሳሳቱና ጥላቻ ቀስቃሽ መረጃዎች በንጹሃን ዜጎች ላይ ጉዳት እያደረሱ ነው።
በጦርነት ውስጥ ያሉ አካላትና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት ዋነኛ መሳሪያ ያደርጉታል ማህበራዊ ሚዲያ።
የሰማችሁት በአውስትራሊያ በሚገኘው ኩዊንስላንድ የቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን የተማረ የሚገኘውንና በጥላቻ ንግግሮች ዙሪያ በርካታ ጥናቶችን ያካሄደውን ዳግማ ፎርቅን ነው። ማህበራዊ ሚዲያዎች በተለይም በግጭቶች ወቅት የሚያሳድሩትን ተጽዕኖ አስመልክቶ ዘገባ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው አስማማየ ነው ነኝ። ንጉሱ ታምሬ ከስቱዲዮ ቅንብሩን ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዲህ ወልዴ ነኝ። የቀድሞው የእግር ኳስ ኮከብና የላይቤሪያው ፕሬዚደንት ጆርጅ ዊያ በድጋሚ በተደረገው ተቀራራቢ ፕሬዚደንታዊ ፉክክር በተቃዋሚው መሪ ጆሴፍ ቦዋካይ መሸነፋቸውን አምነዋል። ከግል ፍላጎት ይልቅ ብሔራዊ ጥቅምን ማስቀደሚያው ሰዓት ነው ሲሉ ጆርጅ ዊያ ተናግረዋል። በመጠናቀቅ ላይ ባለው ድምፅ ቆጠራ ጆሴፍ ቦዋካይ 51 በመቶ ድምፅ ማግኘታቸው ታውቋል። ዛሬ ምሽት በወጣው ውጤት መሰረት የመጨረሻው ባይሆንም በዋካይ እየመሩን ነው፣ ከዛ የሚበልጥ ድምፅ ማግኘት አንችልም ሲሉ ዊያ ትናንት ምሽት በአገሪቱ ብሔራዊ ሬዲዮ መናገራቸውን የኤኤፍፒ ዘገባ አመልክቷል። ፓርቲ ሲዲሲ ምርጫውን ተሸንፈዋል፣ ላይቤሪያ ግን አሸንፋለች ብለዋል ዊያ። የ78 ዓመቱ ጆሴፍ በዋካይ ከስድስት ዓመታት በፊት በተደረገው ምርጫ በጆርጅ ዊያ ተሸንፈው ነበር። ማክሰኞ በተደረገው የድጋሚ ምርጫ ከተሰጠው ድምፅ 99.5 በመቶ መቆጠሩንና ጆሴፍ ቦዋካይ በ28,000 ድምፅ እየመሩ እንደሆነ የምርጫ ኮሚሽኑ አስታውቋል። ቤተሰቦቻቸው በሱዳን የሚካሄደውን ጦርነት ሸሽተው ቻድ የገቡ በሺህ የሚቆጠሩ ሕፃናት ከፍተኛ የተመጣጠነ ምግብ እጦት እንደገጠማቸው ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ አስታውቋል። ከሱዳን ጎረቤት አገራት ሁሉ ቻድ የበለጠ የሱዳን ፍልሰተኞችን ተቀብላ በማስተናገድ ላይ ነች። በያዝነው የፈረንጆች ወር የመጀመሪያ ሳምንት ብቻ 8,000 ሰዎች ከሱዳን ወደ ቻድ ገብተዋል። ቻድ በአሁኑ ወቅት 900,000 ሱዳናውያንን በማስተናገድ ላይ ነች። በዳርፉር ክልል ግጭቱ በማየሉ ባለፉት ጥቂት ሳምንታት የፍልሰተኞቹ ቁጥር ሊጨምር ችሏል። ድንበር የለሹ የሐኪሞች ቡድን እንዳስታወቀው ዕድሜያቸው ከአምስት ዓመት በታች ከሆኑት ሕፃናት ውስጥ 13.6 በመቶ የሚሆኑት የተመጣጠነ ምግብ እጦት ይታይባቸዋል። ቡድኑ 14,000 የሚሆኑትን መርዳቱን፣ 3,000 የሚሆኑት ደግሞ አስጊ ሁኔታ ውስጥ በመሆናቸው በሆስፒታል እንዲቆዩ መደረጉን አስታውቋል። በሱዳን እየተካሄደ ባለው ጦርነት 10,400 የሚሆኑ ሰዎች ሲገደሉ 4.8 ሚሊዮን ሰዎች የሀገር ውስጥ ተፈናቃይ ሆነዋል። 1.2 ሚሊዮን የሚሆኑት ደግሞ ወደ ጎረቤት ሀገራት ሸሽተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ሺፋ ሆስፒታል ውስጥ ያሉ ታካሚዎችና ሠራተኞች ለቀው እንዲወጡ ትዕዛዝ አላስተላለፍኩም ብትልም ከጥቂት ታካሚዎችና ሠራተኞች በስተቀር ሌሎች ሰዎች ለቀው መውጣታቸው ተዘግቧል። ደህንነቱ በተጠበቀ መንገድ ሰዎች ከሆስፒታሉ እንዲወጡ መርዳት እንደምትሻ ለሆስፒታል ዲሬክተሩ መግለጿን እስራኤል አስታውቃለች። የኤፍፒ ዜና ወኪል በበኩሉ እስራኤል ሰዎች ከሆስፒታሉ ለቀው እንዲወጡ የአንድ ሰዓት ጊዜ ብቻ ሰጥታ ነበር ሲል ዘግቧል። ሁለቱ ተቃራኒ ሪፖርቶች እየተሰሙ ባለበት ሁኔታ ታካሚዎች፣ ሰራተኞችና በሆስፒታሉ ተጠልለው የነበሩ ተፈናቃዮች ዛሬ ቅዳሜ ጥለው መውጣታቸው ተነግሯል። መንቀሳቀስ የማይችሉት ታካሚዎች ብቻ ከጥቂት ሰራተኞች ጋር መቅረታቸው ታውቋል። በጋዛ ትልቁ ሆስፒታል ከሆነው ሺፋ ሆስፒታል ሰዎች ለቀው እንዲወጡ ትዕዛዝ አለማስተላለፉን የእስራኤል መከላከያ ኃይል አስታውቋል። በሆስፒታሉ ምድር ስር የአማስ ታጣቂዎች ተደብቀዋል ስትል እስራኤል ትከሳለች። ይህ በእንዲህ እንዳለ በፍልስጤማውያኑ ፕሬዚደንት መሐሙድ አባስ ፋታህ ፓርቲ ውስጥ የነበሩ 5 ተዋጊዎች በእስራኤል የአየር ጥቃት መገደላቸውን የፍልስጤማውያን ቀይ ጨረቃና የፋታህ ፓርቲ ምንጮች አስታውቀዋል። በዌስት ባንክ የተፈጸመው የአየር ጥቃት ያልተለመደ መሆኑ ተነግሯል። በሌላ በኩል እስራኤል በሐማስ ላይ በምታደርገው ጦርነት ምክንያት የጀርመኑና የቱርኩ መሪዎች ኃይለ ቃል ተለዋውጠዋል። የጀርመኑ ቻንስለር ኦላፍ ሾልዝ እስራኤል ራሷን የመከላከል መብት አላት ሲሉ፣ የቱርኩ ፕሬዚደንት ረቼፕ ታይብ ኤርዶዋን በበኩላቸው እስራኤል የምታካሄደውን ወታደራዊ ዘመቻ እንድታቆም ጠይቀዋል። በመጨረሻም አድማጮች፣ የዮርዳኖሱ የውጭ ጉዳይ ሚኒስትር እስራኤል በሐማስ ላይ የምታካሄደውን ጦርነት በፍልስጤማውያን ላይ የተፈጸመ ግልጽ ጥቃትና የጦር ወንጀል ሲሉ ገልጸው ሰፊውን የመካከለኛው ምስራቅ ክልል እንዳያዳርስ ስጋት ደቅነዋል ብለዋል። አይማን ሳፋዲ እስራኤል ጋዛን ከበባ ውስጥ በማቆየት እንዲሁም ምግብ፣ ውሃ እና መድኃኒት እንዳይገባ በማድረግ የጦር ወንጀል ፈጽማለች ብለው መናገራቸው በሁለቱ ሀገራት መካከል ያለው ግንኙነት እየተበላሸ መምጣቱን አመላካች ነው ሲል አሶሴትድ ፕሬስ ዘግቧል። እስራኤል ለዮርዳኖሱ የውጭ ጉዳይ ሚኒስትር አስተያየት መልስ አልሰጠችም። ባህሬን ውስጥ በመካሄድ ላይ ባለና በጸጥታ ጉዳዮች ላይ ባተኮረ ጉባኤ ላይ የተናገሩት አይማን ሳፋዲ የእስራኤል ጦርነት ከጋዛ ብቻ ሳይሆን ለቀጠናው በአጠቃላይ የሚያስከትለውን አደጋ በተመለከተ ሁሉም በግልጽ ሊናገር ይገባል ብለዋል። ይህ ራስን መከላከል ሳይሆን ግልጽ ወረራ ነው፣ ሰለባዎቹም ንጹሐን ፍልስጤማውያን ናቸው ሲሉ አክለዋል የውጭ ጉዳይ ሚኒስትሩ። አድማጮች፣ የምሽቱ ዜና በዚህ ተጠናቋል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
እንግዲህ ወልዴ ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 8 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ከዚህ ቀደም የተላለፉ 2 ፕሮግራሞችን በድጋሚ እናስደምጣችኋለን። አሁን ለሰዓቱ ወደያዝነው የመጀመሪያው ቅንብር እንለፍ። ከእስራኤል ሐማስ ጦርነት ጋር ተያይዞ የሚሰራጩ ሐሰተኛ መረጃዎች፣ ምስሎችና ቪዲዮዎች ለግለሰቦች ብቻ ሳይሆን ለመንግስታትም ለተቋማትም ትልቅ የራስ ምታት ሆኗል። ለምሳሌ ኢምፒቲ ፕሌስ አጭር ፊልም ላይ የፊልም ተዋናዩ በመዋኛ ገንዳ ውስጥ በተሞላ የውሸት ደም የሚመስል ነገር ውስጥ ሲንሳፈፍ የሚያሳይ ምስል በሁለቱም የእስራኤልና የፍልስጤም ደጋፊዎች አሁን እንደተፈጸመ ተደርጎ ሲዘዋወር ነበር። በሺዎች የሚቆጠሩ ሰዎችም አጋርተውታል። ማህበራዊ ሚዲያ ለጦርነት መቀስቀሻና ማነሳሻ አድርጎ መጠቀሙ ኢትዮጵያ ውስጥ ባሉ ግጭቶችን በስፋት እየተፈጸመና በሰዎች ሕይወት ላይም ጭምር ከፍተኛ ጉዳት እያደረሰ ያለ ሁኔታ ነው። አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም ባወጣው ሪፖርትም ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። ለዚህም በተለይ ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉን አመልክቷል። የአሜሪካ ድምፅ ያነጋገራቸው የማህበራዊ ሚዲያ አጥኚዎችና ተመራማሪዎችም ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆኑን አመልክተዋል። ፌስቡክ እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ የሚሰራጩ የተሳሳቱ መረጃዎችን ለማስቀረት በኢትዮጵያ የሚነገሩ 4 ዋና ዋና ቋንቋዎች የሚሰራጩ የጥላቻ ንግግሮችን የሚለይ ቴክኖሎጂ መፍጠሩን ቢያስታውቅም ሐሰተኛና የጥላቻ ንግግሮች በተቋሙ መሰራጨት መቀጠላቸውንና ግጭቶችን እያባባሱ መሆኑን አመልክተዋል። ስመኝሽ የቆየ ከባለሙያዎች ጋር ቆይታ አድርጋ ያሰናዳችው ዘገባ እንደሚከተለው ታስደምጣችኋለች።
ባለፉት 5 ዓመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የፌስቡክ ማህበራዊ ድረገጽ ኢትዮጵያን ለግጭትና ለአመጽ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራውን እርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ አማርኛ፣ ኦሮምኛ፣ ሶማሊኛና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው ፌስቡክ እንደ አውሮፓውያን አቆጣጠር ከግንቦት እስከ ጥቅምት 2021 ዓ.ም ባለው ጊዜ ብቻ ከ92000 በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን፣ ከነዚህም ውስጥ 98% የሚሆኑትን ራሱ ፌስቡክ መለየት መቻሉን አስታውቆ ነበር። ይህንን የፌስቡክ መግለጫ ተከትሎ በለንደን የሚገኙ ፎክስ ግሎቭ እና ግሎባል ዊትነስ የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት ፌስቡክ እንዳለው ኢትዮጵያ ውስጥ የሚሰራጩ ሐሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆነ ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩና በማንነት ላይ ያተኮሩ 14 ጥቃት ቀስቃሽ ማስታወቂያዎችን ለፌስቡክ ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረውና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግማ ፎርቅ
አሁንም የጥላቻ ንግግር በብዛት እናያለን፣ ግን ጠፉ ይላል ፌስቡክ። ሶ ይሄንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያረግነው ምንድነው የጥላቻ ንግግሮችን ከራሱ ከፌስቡክ ላይ ከዚህ በፊት በኢትዮጵያ የፌስቡክ ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው 3 ብሔሮች ላይ የተነገሩትን ነው። በአማራ፣ በኦሮሞና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለውኝ በቴክኖሎጂ አጠፋለው ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ 14 የሚሆኑ ማስታወቂያዎች ናቸው በአጠቃላይ የለቀቅናቸው፣ ሁሉንም አፕሩቭ አድርጓቸዋል የፌስቡክ ሲስተም። እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው። ሶ ፌስቡክ ያለው አይነት ቴክኖሎጂም ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው።
እንደ አውሮፓውያን አቆጣጠር ከ2019 አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውንና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ህብረትም እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱና የጥላቻ ንግግሮች ዙሪያ ባካሄደው ጥናት አመልክቷል። በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረጃዎችና በሐሰት የተቀነባበሩ ምስሎች፣ ከአውድ ውጪ ጥቅም ላይ የዋሉ መረጃዎችና ዘር ማጥፋትን፣ አመጽን ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል።
በጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት እነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል ማህበራዊ ሚዲያ። ሶ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ፣ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ። ስለዚህ የበለጠ ግጭቱም እንዲስፋፋ፣ ጦርነቱ እንዲቀጥል፣ በተለይ ደግሞ ንጹሐን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ነው። የሚያየነው እሱን ነው።
በማህበራዊ ሚዲያ ላይ ሀቅን በማጣራት ሙያ ላይ የተሰማራችሁና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ርሆቦት አያሌው የጥላቻ ንግግሮች በፌስቡክ ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ እየዋሉ በሚገኙት ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች።
እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ አላማዎች ነው የሚሰራጩት። እነዚህን መረጃዎች በተለይ ሐሰተኛ መረጃዎችና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸውም በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማድረግ ትልቅ ፖቴንሻል አላቸው።
አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደ ምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች።
ከዛም ውጪ ደግሞ ዩ ኦሮሚያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ ከዛ በተጨማሪ ግን በጣም ብዙ የያንዳንዱን ሰው ቤት ነው የሚያንኳኳው። ብዙ አካባቢዎች ላይ ጥቃት ሊደርስባቸው ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ። እኔም አንዳንድ አካባቢዎች ላይ በስራ አጋጣሚ ሲሄድ የሰማኋቸው ማለት ነው።
ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሐሰተኛና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው ለሚለው ሮቦት ታስረዳለች።
አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ AI በምንለው ነው በብዛት የሚመራው። ይሄ ምንድን ነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናረጋቸውን እንቅስቃሴዎች በማጥናት የኛን አስተሳሰብ እንደሚያቀው ነው ማሽኑ የሚረዳው። ከዛን ደግሞ ምን ማየት እንዳለብን ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና መንገዶችን ይጠቀማል። አንደኛው የኛ ላይክ እና ሪአክሽን ሚኒመም 300 ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸውን መረጃዎች እሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎችን ኢንተረስት በተረዳ ቁጥር እነሱም እዛ አካባቢ ስለሚኖሩ ወይም ደግሞ እዛ ሀገር ውስጥ ኢትዮጵያ ላይ ስለሆኑ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው።
ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በምናየው መረጃ ላይ 20 ሰከንዶችን ካጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድ ነው ይገነዘብና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ተሰስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል።
ይሄ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጸመም ብለን ኮሜንት በምናደርግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ አርቲፊሻል ኢንተለጀንሱ የሚረዳው ኢንተራክት እያደረገች ነው፣ ይሄ ኮንቨርሴሽን እየፈጠረች ነው እዚህ ጉዳይ ላይ እሷም ያገባታል ወይም እሷም ተመችቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ ለእኔ ኔትወርኮች እኔ ሎኬሽን አካባቢ ላይ ላሉ ሰዎችም ያንን ፖስት ያመጣል ማለት ነው።
ፌስቡክ እና ሌሎችም ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨትና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል።
ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካልን ደግሞ በጣም ሴንሲቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሐሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው፣ መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደርጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃ ማየት ስለሚፈልግ፣ ኮሚዩኒኬት ማድረግ ስለሚፈልግ፣ ምን ተፈጠረ ምን አለ የሚለውንም ማየት ስለሚፈልግ ወደ እነዚህ መድረኮች ይመጣል። ሶ አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ፣ የበለጠ እንዲባባስ ያደርጋል ማለት ነው። አይ ቲንክ ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያደርጉት በዚህ እይታን ፕሮሞት በሚያደርገው አልጎሪዝማቸው አማካኝነት ነው።
ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሃውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማርና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋንኛ ፍርሃታቸው አሁን የሚታዩት ከፋፋይና ጽንፍ ያዙ ባህሪያት ገና እየጀመሩ ሊሆን እንደሚችልና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሐሳብ ይጋራል።
ከ2015-16 በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ ያለ በመጣባቸው ወቅቶች ከዛም በ2020 ከሀጫሉ ግድያ በኋላ ባየናቸው ግጭቶች ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውም ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረክ።
የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ህይወት ላይ ያደረሱት ያሉት ጉዳት ከሚታሰበውም በላይ መሆኑን ነው ባለሙያዎቹም ያስረዱት። ለምሳሌ ሐሰተኛ መረጃዎች የሰባዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎለባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮሆቦት እንደምትለው በርካታ ሰዎች ለጭንቀትና ለተለያዩ የአይምሮ ጤና መታወኮች ይጋለጣሉ።
ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል፣ አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢ እርዳታና ተገቢ መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆኑ ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆኑ ይችላሉ። ሌሎችም ሰዎች ስለ ግጭቶቹ የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱት እርምጃ ብዙ ጊዜ የተሳሳተ ይሆናል።
በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሐሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሐማስ መካከል እንደ አዲስ ባገረሸው ጦርነት መሃል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልቦለድ ለመለየት እንዲቸገሩ አድርጓቸዋል። ለነዚህ ሐሰተኛ መረጃዎችና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ሆኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦችና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ተመለከተች።
ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ ከላይ በሚያየው በአርዕስቱ፣ በምስሎቹ፣ በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደርግ በብዛት አይደሉም። ሌላ ሀገር የተፈጠሩ ሁነቶችን ወይም 3 እና 4 ዓመት ያለፋቸውን ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉ እና እነዛን መጠራጠር አለብን። የምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለው እና አሁን ግን የምናየው ነገርን ማመን የለብንም ወደሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን።
ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሐሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው።
እንደ ትልቅ ችግር ግን ማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችንና ሐሰተኛ መረጃዎችን ይቆጣጣራሉ ብሎ መጠበቅ ስለማይቻል ዋናው ችግር ያለው እነሱ ጋር ነው ብዬ ነው ማስበው። ሶ እነሱ መድረኮቹ አሉ፣ የጥላቻ መልእክቶቹን የሚቀርጹና የሚለጥፉ ሰዎች ወይም ትሬት አክሰር የምንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለ፣ የሚያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው። እና በእርግጥም
አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል።
የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ መንግስታት። የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላቶሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየ ነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ።
በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ፣ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን የመደመራ እንድን አስቀድማችሁ 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። ዝግጅታችን እንደቀጠለ ነው። ተከታዩ መሰናዳችን ወደ ዩናይትድ ስቴትስ እየገቡ ያሉ ስደተኞችን የሚረዱትን የሕክምና ተማሪዎች የሚመለከት ይሆናል። በአሜሪካ ካሉ ትላልቅ ከተሞች አንዱ በሆነው በቺካጎ የሚገኙ የሕክምና ተማሪዎች በከተማው እየጨመረ የመጣው የስደተኞች ቁጥር በድንገተኛ ሕክምናው ላይ ያስከተለውን ጫና ለመቀነስ በትርፍ ጊዜያቸው ለስደተኞቹ መሰረታዊ የጤና ድጋፍ በማድረግ ላይ ይገኛሉ። ተማሪዎቹ በአንድ ቀን ከ300 እስከ 400 የሚደርሱ ስደተኞችን በማከም ላይ ናቸው። ዘገባው የአሶሺየትድ ፕሬስ ነው። ኤደን ገረመው እንደሚከተለው ታቀርበዋለች።
በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቅዳሜያቸውን ያሳልፋሉ። ሳራ እስኩዴሮ የህክምና ተማሪ ናት።
ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራን እንገኛለን።
ተማሪዎቹ በቅድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከሶስት እስከ 400 የሚደርሱ ሰዎችን እንደሚያክሙ ትገልጻለች።
በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው።
በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ።
Not only that, there are other unfortunate situations that do happen. Violence, kidnapping,
በጉዟቸው ላይ አፈና፣ ቅሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡራናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት።
ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት።
ስደተኞች በመሆናችን ድንገተኛ ሕክምና ወጪን መቋቋም አንችልም።
ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሩበን ሳንቶስ እዚህ የበጎ ፈቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው።
እንደሚመስለኝ ከጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም የምናገኝ ይመስለኛል።
ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰ ነው ይላል።
አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎደዋል።
ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል።
አባቴ የፔሩ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ።
ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አካል አንዱ ነው ትላለች።
የሕክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው።
እነዚህ የተማሪ ዶክተሮች፣ ነርሶችና የሕክምና ረዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙላት ግንባር ቀደም ናቸው። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው።
ያዳመጣችሁ ያላችሁት በ19ና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ወይም በአሁን አጠራሩ ኤክስ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ተከተሉን፣ አስተያየታችሁን አጋሩን። አሁን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ወሌ ነኝ። እስከ 4 ሰዓት አብራችሁኝ እንድታመሹ እጋብዛለሁ። አይ ዋና ቢ ዌር ዩ አር ማይክል ጃክሰን በልጅነቱ ካቀነቀናቸው ዜማዎች አንዱ ነው። ለረጅም ጊዜ የተለየውን ሰው ፍለጋ ላይ ነው። ያ ሰው ያለበት ቦታ ለመሄድና የባከነው ጊዜውን ለማካካስ የበለጠ ፍቅር ለመስጠት እንደሚፈልግ ይናገራል። I wanna be where you are.
Tell you where I'm at.
I wanna be where you are. Michael Jackson ነበር የሙዚቃ ቃና ይከተላል። በጆቼ የዳሰስኩ እንዳላጫውትሽ ሰው ከመይደርስበት ጋራ ስር ነው ቤትሽ ቆየት ካሉት የተሸመ መትኩ ዜማዎች አንዱ ነው።
Joche yera ses nala cha wotish so for my dirt to bed garazer na bet garazer na bet joche yera ses nala cha wotish so for my dirt to bed garazer na bet
ጋራ ስር ነው ቤትሽ በተሾመ ምትኩ ነበር በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶ ወሌ ነኝ። ሰሞኑን በአሜሪካ መገናኛ ብዙሃን ከፍተኛ ትኩረት ወዳገኘችው ቴይለር ስዊፍት እናልፋለን። ዘፋኛዋ ትራቪስ ኬልስ ከተባለ ታዋቂ የአሜሪካ እግር ኳስ ተጫዋች ጋር የፍቅር ግንኙነት በመጀመራቸው መገናኛ ብዙሃን በሄዱበት ሁሉ እየተከተሏቸው ነው። በትራቪስ ኬልስ ቡድን ጫዋታም ላይ የተገኘች ድጋፏን በመስጠት ላይ ነች። የምጋብዛችሁ ላቨር ብላ የሰየመችውን ከአራት ዓመታት በፊት የለቀቀችውን ዜማ ነው። The dazzling haze, the mysterious thing about you, dear. Have I known you 20 seconds, 20 years? Can I go? Where you go? Can I? Taylor Swift neberech Lover kalechu zemawa gar Was was zile malet yetserra muzika nu Jungle Boogie be Cool and the Gang Yeah. ጀንግል ቡጊ ነበር በኩሌን ደ ጋንግ። ቀጥለን የምንሰማው የቴድሮስ ታደሰን እቴ በገላጭ ቴዲን አመስግነን ወደ አንድ ወጣት ድምጻዊ አዲስ ዜማ እናልፋለን። ናታን ይባላል በእናትሽ ብሎ ከወራት በፊት የለቀቀው ዜማ ነው። ናታን ነበር በእናትሽ ያለ ካዜሞ ሙዚቃ ጋር። አንዳንድ ነገሮች ጥላውን ገሰሰ የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ ይዘን እንላይ። እንግዲህ ወልደኝ ሰላም።
አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስገርሙኛል። Sabe madre hoy se calo persona que pache no puedo persona que pache donde me ocultó andan que can alle
የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ከፋፊ በማይረባ ምክንያት ስሜት ነስተፊ አንዳንድ ሰው አለ በገዛ የሚያበቃ በትኖቹ አታሉ መርዙን የሚነዛ በመልካም ምግባሩ ለሰው ተጨናቂ
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከተሳተፉት መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ አመሸሁት አስማማየ ነው ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደህና ደሩ።